ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በሥራው ታላቅ በማዳኑ ምግሩም የሆነ እግዚአብሔር አምላካችን የተመሰገነ ይሁን። እኔና እናንተን እነሆ በእያንዳንዲቱ ደቂቃና ሰዓት እየጠበቀን ከክፉም ነገር እየታደገን ቅዱሳን መላእክቶቹን ስለኔና ስለናንተ እያሰለፈ እግዚአብሔር አምላካችን በበረታች ክንዱ እየመራን ደግሞ ለዚህች ቀን ለዚህች ምሽት ለዚህች ለተወደደች ሰዓት እንድንበቃ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። በእያላችሁበት ስፍራ ሆናችሁ ሰላምታዬን ተቀብላችሁ ለሰላምታዬ እንደ ወትሮ ሁሉ አጸፋታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዚህች ምሽት እግዚአብሔር ለኔም ቃል አለው፣ ለእያንዳንዳችን ለሁላችን ቃል አለው። በእውነት በተዘጋጀ በተሰበረ በተንቀጠቀጠ ልብ ወደ እግዚአብሔር ማድ የቀረባችሁትን ሁሉ እግዚአብሔር ደግሞ እንደሚገናኛችሁ ድንቅን ነገር እንደሚያስተምራችሁ እኔ አምናለሁ። እግዚአብሔር በጌታ መንፈስ ቅዱስ አስተማሪነት እኔንም ወንድም ያለማየውንም በዚህ ስፍራ አዎ ያስተምረናል፣ ይናገረናል። እግዚአብሔርን ምን ተስሙ
ሰግናለሁ። ዘማሪዋን ምህታችንን እግዚአብሔር ይባርካት። እንጸልይ። እግዚአብሔር ሆይ ድግመደሞ ይቺን ምሽት ስለሰጠህን እጅግና መሰግናለን። አቤቱ አምላካችን ሆይ ቀኑን ሁሉ ስትመራን ቆይተህ እንደገና ደግሞ ወደየቤታችን ስለሰበሰብከን ይህንንም የመሰለ እድል ደግሞ ስለቸርከን እጅግና መሰግናለን። ጌታችን ሆይ በዚህች ሰዓት የሚያስተምረንን ዕውቀትን የሚገልጠውን ቅዱስ መንፈስህን ደግሞ ከጸባዖት እንድትልክልን እንጸልያለን። እግዚአብሔር ሆይ ጊዜውንና ሰዓቱን ሁሉ ባርክልን። ስለ ዘላለማዊ ስምህ ስትል ስማን፣ አሜን። ጮች ባለፈው ምሽት ክፍለ ጊዜ ጥናታችን የተለያዩ ቅጣት የሚያስከትሉ አንዳንድ በደሎች ስለ ቅድስና ህግ መደምደሚያ ሐሳብ የተሰጡትን ከኦሪት ዘሌዋውያን ምዕራፍ 20 ከተመለከትን በኋላ ከምዕራፍ 21 ደግሞ የካህኑ ባንዳች ነገር መርከስ ከወዳጅ ዘመድ እንዳይገናኝ ስለማድረጉ የሚናገረውን ክፍል ወይም ደግሞ ስለ ንጽህና ተመልክተን ነበር። በዛሬውም ምሽት ከዚያው በመከተል ኮሪት ዘሌዋውያን ምዕራፍ 21 ከቁጥር 7 እስከ 8 ያለውን በመመልከት ዛሬውን ጥናታችንን እንጀምራለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኮሪት ዘሌዋውያን ምዕራፍ 21 ቁጥር 7 ናው። አምላኩ የተቀደሰ ነውና ጋለሞታን ሴት ወይም የረከሰችውን አያግባ። ያምላክን እንጀራ ያቀርባልና ስለዚህ ተቀድሰዋል። እኔም የምቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ ይላል። ይህ ክፍል የሚናገረው ወገኖቼ ስለ ግል ህይወቱ ቢሆንም ካለበት ኃላፊነት የተነሳ በግል ህይወቱም ቢሆን የእግዚአብሔርን ቅድስና ማንጸባረቅ ይኖርበታል። ጋለሞታ ወይም የተፈታች ሴት ወይም ደግሞ የረከሰች ሴት ማግባት የለበትም። ምክንያቱም የእግዚአብሔር አገልጋይ በመሆኑ ነው። ያምላክን እንጀራ ያቀርባልና ይላል። ካህን የክርስቶስ ምሳሌ ነው አድማጮች። በክርስቶስ ሙሽራ የተመሰለችው የምዕመናን ህብረት ያለ ነቀፋና ነውር በፊቱ መቅረብ እንድትችል መንጻት አለባት። ኤፌሶን ምዕራፍ 5 ከቁጥር 26 እስከ 27 ያለውን ተመልከቱ። ኤፌሶን ምዕራፍ 5 ከቁጥር 26 እስከ 27 ያለውን ልብ በሉ። ይህንን በተመለከተ የቤተ ክርስቲያን መሪ ለሌሎችም ምሳሌ ሊሆን ይገባዋል። ደህንነትን ከማግኘታቸው በፊት የተፋቱ ብዙ ወንዶችና ሴቶች የተለያዩ ደብዳቤዎችን አግኝቻለሁ። አንዳንዶቹ ወንዶች አገልጋይ ለመሆን ሴቶቹ ደግሞ በሚስዮናዊነት ማገልገል እንደሚፈልጉ ይጽፉልኛል። ሰዎችን ጌታን ከመቀበላቸው በፊት በነበራቸው ህይወት ምክንያት መካሰስ እንደሌለባቸው አውቃለሁ ሲሉ ይውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ምስክርነታቸውን ሲሰጡ ሰምቻለሁ። ስለዚህም እነዚህን ወገኖች ራሳቸውን ለአገልግሎት እንዲያዘጋጁ አበረታታቸዋለሁ ሲሉ እኚሁ እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሐሳባቸውን ይቋጫሉ። ወገኖች ይህም ብቻ ሳይሆን እግዚአብሔርን ወክለን እንናገራለን ከሚሉ አንዳንድ ቅዱሳን ሊሰነዘርባቸው ከሚችለው ነቀፋና ትችት እንዲዘጋጁም እነግራቸዋለሁ ብሎ ሐሳባቸውን አክለዋል። ለአገልግሎት በሚወጡበት ጊዜ አንዳንድ አብያተ ክርስቲያናት በራቸውን ይዘጉባቸው ይሆናል። ይሁን እንጂ እግዚአብሔር ስፍራን ሊያዘጋጅላቸው ስለሚችል ለአገልግሎት የሚያደርጉትን ዝግጅት እንዲገፉበት ነው የማበረታታቸው። እንደ እውነቱ ከሆነም እግዚአብሔር ስፍራን ያዘጋጃል። በዘመናችን ብዙ ንጹሃን ዜጎች የጋብቻ መፍረስ ወይም የፍቺ ሰለባዎች መሆናቸውን ግምት ውስጥ ማስገባት ይኖርብናል። ሌላው ልንገነዘበው የሚገባን ጉዳይ ደግሞ የመጋቢ ወይም ደግሞ የፓስተሩ ሚስት ረዳት መጋቢ ያለ መሆኗን ነው። እርሷ የመጋቢ ሚስት ብቻ ናት። ያላት ድርሻም ይኸው ብቻ ነው። ባለቤቷ ለያዘው ስልጣን የሚገባና የማያሳፍር አይነት ህይወት ሊኖራት ይገባል። ከርሷ የሚጠበቀው ይህ እንጂ የሙዚቃ መሳሪያ መጫወት የምትችል ወይም ጥሩ ዘማሪ እንድትሆን ወይም ደግሞ አንድ አይነት ክርስቲያናዊ ድርጅትን እንድትመራ አይደለም። ቁጥር 9 የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች በእሳት ትቃጠል ይላል። ለምን ቢባል መልሳችን አባቷ ካለው ኃላፊነት የተነሳ የሚል ይሆናል። የአባቷን አገልግሎት የምታረክስ ከሆነች ጽኑ ቅጣት እንድትቀበል ነው ህጉ የሚያዘው። ከቁጥር 10 እስከ 12 ያለውን ደግሞ አለፍ ብለን እንመልከት። በራሱም ላይ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹ የበለጠው ካህን ራሱን አይግለጥ፣ ልብሱንም አይግደድ፣ ወደ በድንም ሁሉ አይግባ፣ በአባቱም ወይም በእናቱ አይርከስ። ያምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ፣ ያምላኩንም መቅደስ አያርክስ። እኔ እግዚአብሔር ነኝ ሲል እንመለከታለን። ወገኖቼ ስለ ሊቀ ካህኑ ሲነገር ይህ የመጀመሪያ ጊዜ ነው። የእግዚአብሔር ቅባት በርሱ ላይ ነውና ለጌታ መለየት አለበት። ቅድስና ለእግዚአብሔር የሚል ጽሑፍ ያለበትን አክሊል በራሱ ላይ ያደርጋል። ይህም የማን መሆኑንና ማንን እንደሚያገለግል ለዘወትር አመልካች ይሆናል። ልብሰ ተክህኖውን መቅደድ የለበትም። አመፀኛና ቁጡ መሆንም የለበትም። ኢየሱስ ለፍርድ በቀረበበት ጊዜ ሊቀ ካህኑ በቁጣ የገዛ ልብሱን በመቅደዱ ይህንን ትእዛዝ ተላልፏል። ማቴዎስ ምዕራፍ 26 ቁጥር 65ን ተመልከቱ። የማቴዎስ ወንጌል ምዕራፍ 26 ቁጥር 65ን መመልከት ይቻላል። ሊቀ ካህን በአባቱ ወይም በእናቱ ቀብር ላይ መገኘት የለበትም። የተቀደሰውን ዘይት ተቀብቷል። ስለዚህም ካለበት ኃላፊነት የተነሳ ሙሉ በሙሉ ለእግዚአብሔር መሰጠትና ከኃጢአት መራቅ አለበት። ጌታ ኢየሱስ ክርስቶስም በእግዚአብሔር የተቀባ ሰው ነበር። እስከ ሞት ድረስ የእግዚአብሔርን ፈቃድ ለመፈጸም ወደዚህ ምድር መጣ። ተከታዮቹም እንዲሁ ሙሉ በሙሉ ራሳቸውን ለእግዚአብሔር እንዲሰጡ ይጠበቅባቸዋል። እርሱም ሚስቱን በድንግልና ያግባ። ባሏ የሞተባትን ወይም የተፈታችን ወይም ጋለሞታይቱን ያግባ። ነገር ግን ከሕዝቡ ድንግሊቱን ያግባ። እኔም የምቀድሰው እግዚአብሔር ነኝና ይላል። ዘሌዋውያን ምዕራፍ 21 ከቁጥር 13 እስከ 15 ያለውን ተመልከቱ። በዚህ ስፍራ እንደምንመለከተው ሚስቱም ብትሆን ለባሏ ስልጣን የምትመጥን ሴት ሆና መገኘት አለባት። አመንዝራ ወይም ጋለሞታ ማግባት አይኖርበትም። ለክህነት አገልግሎት ብቁ የማያደርጉ ነገሮች። የሚከተሉት ቁጥሮች ካህኑን ለአገልግሎት የማያበቁ አንዳንድ ነጥቦችን ይዘረዝራሉ። ከነዚህም ጥቂቶቹ እውርነት፣ አንካሳነት፣ አፍንጫ ደፍጣጣነት፣ ድንክነት፣ እከካምነት ወይም ማንኛውም አይነት አካለ ጎደሎነት ናቸው። ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 እስከ 21 ያለውን ተመልከቱ። በኋላ እነዚያውን የዘረዘርኳቸው በሙሉ በዚህ ቁጥር ውስጥ ተካተው ይገኛሉ። ይህ ሁሉ ለምን አስፈለገ? ምክንያቱም ለመስዋዕት የሚቀርበው እንስሳ የተሟላና ነውር የሌለበት መሆን እንዳለበት ሁሉ መስዋዕት አቅራቢውም እንዲሁ ያላንዳች ነውር መሆን ስላለበት ነው። መስዋዕቱና መስዋዕት አቅራቢው ክርስቶስን ይወክላሉ። ክርስቶስ በስጋዊም ሆነ በቤዛነት ሥራው አንዳችም ነውር አልተገኘበትም። ክርስቶስ ፍጹም ሊቀ ካህን ነው። በርሱ የሚታየው ውበት ክብርና ከሌሎች ልቆ መገኘት ብቻ ነው። እስቲ ከቁጥር 22 እስከ 23 ያለው እንደሞ ኔ ላንብብላችሁ። የቅዱሱንና የቅዱሰ ቅዱሳኑን ያምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሠዊያውም አይቅረብ። የምቀድሳቸው እኔ እግዚአብሔር ነኝ ይላል። ምንም እንኳን እነዚህ በአካላቸው ላይ ጉድለት ያለባቸው ሰዎች ከአገልግሎት ቢታገዱም የጌታን ማዕድ እንዳይካፈሉ ግን አልታገዱም። የእግዚአብሔር ገበታ ተካፋዮች ናቸው። የአረማውያን ሃይማኖት ግን ብቁ ሆነው ባልተገኙት ላይ ይህን አይነት አመለካከት የለውም። ከዚህ የምንማረው መንፈሳዊ ትምህርት አለ ወገኖቼ። አንዳንድ አማኞች አካላዊ፣ ሞራላዊ ወይም ደግሞ መንፈሳዊ ጉድለት ወይም ድካም እንዳለባቸው ግልጽ ነው። ምናልባትም ይህ ጉድለታቸው ከአንዳንድ የአገልግሎት መስክ ሊያግዳቸው ይችል ይሆናል። ይሁን እንጂ በማንኛውም መልኩ ከሌሎች አማኞች ያላነሱ መብት ያላቸው ቅዱሳን መሆናቸውን ግን ልንዘነጋው አይገባም። አድማጮቼ፣ ለአገልግሎት እየተዘጋጀው በነበረበት ዘመን እሁድ ትምህርት ቤት ውስጥ የማስተምረው አንድ የሁለተኛ ደረጃ ተማሪ ነበር። በጣም የተዋጣለት አትሌት ወይም ሯጭ ቢሆንም ምላሰ ኮልታፋ ነበር። አንድ ቀን ወደ እኔ መጣና አገልጋይ መሆን እንደሚፈልግ ነገረኝ። ለመሆኑ ለእንደዚህ አይነት ወጣት እናንተ ብትሆኑ ምን አይነት መልስ ትሰጡ ነበር? በጣም የተደነቀ ሯጭ መሆኑንና ከምላሰ ኮልታፋነቱ የተነሳ ግን በሕዝብ ፊት መናገርን የማይደፍር የተለየ የአገልግሎት ዘርፍ ውስጥ እንዲሰራ ወይም ደግሞ እንዲሰማራ ላስረዳው ብዙ ሞከርኩ። ከዚያ በኋላም ቢሆን ይህን ወጣት ስከታተለው ነበር። የኋላ ኋላ ግን ጌታ ረድቶት በኮሌጅ ውስጥ የእግር ኳስ አሰልጣኝ ይሁን። ለክርስቶስ ያለው ምስክርነት የአገልጋዩን ያህል ፍሬ ነበረው። የተዋጣለት ሯጭ በመሆኑ በጣም ያደንቁታል። እርሱ ደግሞ በተኮላተፈ አንደበቱም ቢሆን ስለ ኢየሱስ ክርስቶስ ይመሰክርላቸዋል። ይህም በሕይወታቸው ውጤት አስገኝቷል። እግዚአብሔር የተመሰገነ ይሁን። እንግዲህ የተወደዳችሁ አድማጮች፣ የምዕራፍ 21 ትምህርታችን በዚሁ ተጠናቀቀ። በመቀጠል ደግሞ የኦሪት ዘሌዋውያን ምዕራፍ 22ን ትምህርት እናቀርብላችኋለን። አብይ መልእክቱ። የዚህ የምዕራፍ 22 አብይ መልእክት የካህናትን የግል ንጽህና በተመለከተ የሚገልጽ ሲሆን ትምርቱም ካለፈው የቀጠለ ነው ማለት ነው። አብይ መልእክቱ የካህናትን የግል ንጽህና ይመለከታል። ዝርዝሩ ለታው እንደሚከተለው ነውና ጻፍ አርጓቸው። አንደኛ የካህኑን ንጽህና የሚያረክሱ ደዌዎች፣ ምግቦች፣ በድኖችና የመሳሰሉት ከቁጥር 1 እስከ 16 ባለው ስፍራ ተገልጸው እናገኛቸዋለን። እደግምላችኋለሁ። የካህኑን ንጽህና የሚያረክሱ ደዌዎች፣ ምግቦች፣ በድኖችና የመሳሰሉት ከቁጥር 1 እስከ 16 ባለው ስፍራ ተዘርዝሮ ወይም ደግሞ ተገልጸው እናገኛቸዋለን። ሁለተኛ ከህዝቡ ለሚመጡ መስዋዕቶች ሊደረግ ስለሚገባው ጥንቃቄ ከቁጥር 17 እስከ 33 ባለው ስፍራ እናገኛለን። ከህዝቡ ለሚመጡ መስዋዕቶች ሊደረግ ስለሚገባው ጥንቃቄ ከቁጥር 17 እስከ 33 ባለው ስፍራ ተዘርዝሮ እናገኛቸዋለን። አሁን የመጀመሪያው ርዕሳችንን እንመለከታለን። የካህኑን ንጽህና የሚያረክሱ ደዌዎች፣ ምግቦች፣ በድኖችና የመሳሰሉት የሚል ይሆናል። እስቲ ዘሌዋውያን ምዕራፍ 22 ከቁጥር 1 እስከ 2 ያለውን እንመልከት። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ የእስራኤል ልጆች ለኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው፣ እኔ እግዚአብሔር ነኝ ይላል። ወገኖቼ በተቀደሰውና በረከሰው መካከለ ልዩነት ሊኖር ይገባል። አሮን የመቅደሱን ነገሮች ወደ ቤቱ መውሰድ የለበትም። ከዚህ የምናገኘው ትምህርት እግዚአብሔር የቀደሰውን ነገር እንደ ቀላልና ተራ ነገር መውሰድ እንደሌለብን ነው። አለፍ ብለን ደግሞ ቁጥር 3ን እንመልከት። እንዲህ ይበላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ ርኩሰት ያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ፣ እኔ እግዚአብሔር ነኝ ይላል። ካህኑ ወገኖቼ ስልጣነ ክህነቱን በቸልታ ወይም በዋዛ ፈዛዛ መመልከት የለበትም። እንደዛ የሚያደርግ ከሆነ ከክህነቱ መሻር አለበት። ከዚህ ጉዳይ አማኙ የሚረዳው መንፈሳዊ ትምህርት እንዳለ አስባለሁ። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል ሐዋርያው በአንደኛ ቆሮንቶስ መልእክቱ በምዕራፍ 3 ከቁጥር 31 እስከ 32 ባለው ስፍራ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 31 እስከ 32 ያለውን ተመልከቱ። ከዚህ ቀጥሎ ያሉት ቁጥሮች ደግሞ ካህኑን ከክህነት አገልግሎት ውጪ የሚያደርጉትን ነገሮች በዝርዝር ያስቀምጣል። ኦሪት ዘሌዋውያን ምዕራፍ 22 ከቁጥር 4 እስከ 9 ያለውን ተመልከቱ። እኔ የመጀመሪያውን ሐረግ ብቻ ነብላችኋለሁ፣ እናንተ ከዝግጅቱ ፍጻሜ በኋላ በስፋት ተመልከቱት። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ ይላል። እንግዲህ ኦሪት ዘሌዋውያን ምዕራፍ 22 ከቁጥር 4 እስከ 9 ያለውን ነው የምትመለከቱት። ወገኖቼ ካህናት በቤተሰብ ሕይወታቸው፣ በማኅበረሰባዊና የሥራ ግንኙነታቸው እንዲሁም ከዓለም ጋር በሚያገናኛቸው ነገር ሁሉ ቅዱሳን መሆን አለባቸው። ለሌሎችም ምሳሌ ሊሆኑ ይገባል። አንዳንድ የተጠቀሱት ነገሮች ለሌሎች እስራኤላውያን ከተሰጡት ጋር ይመሳሰላሉ። ካህኑ ከሕዝቡ የተለየ መብት የለውም። የካህኑም ሆነ የተራው ሰው ኃጢአት እኩል መንጻት አለባቸው። የካህኑ ግል ሕይወት ከክህነቱ ወይም ከአገልግሎቱ ጋር መጣጣም ይኖርበታል። እስቲ እኔ ደግሞ ቁጥር 10 ላንብብላችሁ። ልዩ ሰው ከተቀደሰው አይብላ፣ የካህኑም እንግዳ ደመወዘኛውም ከተቀደሰው አይብላ ይላል። ካህኑ በተቀደሰው ነገር እንግዶች እንዲካፈሉ ማድረግ የለበትም። እግዚአብሔርን ማምለክ ያለባቸው የእግዚአብሔር ልጆች ብቻ ናቸው። ከቁጥር 11 እስከ 13 ያለውን ደግሞ እናንተ በኋላ አንብቡት። እነዚህ ቁጥሮች የካህኑ ዘመዶች በቤቱ የተወለዱ ብቻ ከምግቡ መካፈል እንዳለባቸው ነው የሚገልጡት። የካህኑ ሴት ልጅ አረማዊ ሰው ብታገባ ከተቀደሱት ነገሮች ትታገዳለች። ባሏ ከሞተባት ወይም ከተፋታች ግን ወደ አባቷ ቤት መመለስና ከተቀደሰው ምግብ መካፈል ትችላለች። ኮብላይ ልጆች ወደ ቤታቸው ሲመለሱ እንኳን ደህና መጣችሁ የሚል የወላጅ አቀባበል ይጠብቃቸዋል። እስቲ አሁን ደግሞ ከቁጥር 14 እስከ 16 ያለውን አብረን አንድ ላይ እናንብብ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ አምስተኛ እጅ ጨምሮ የተቀደሰው ለካህኑ ይስጥ። የምቀድሳችሁ እግዚአብሔር እኔ ነኝና ከተቀደሰው በበሉ ጊዜ ኃጢያትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ ይላል። ሕጉን አለማወቅ ከበደለኛነት ነጻ ያደርጋል። ሳያውቅ ከተቀደሰው ምግብ የበላ ሰው በደለኛ ስለሆነ የሚከፍለው መቀጮ ይኖራል። ይህም የተቀደሰውን ስፍራ በጥንቃቄ እንዲጠብቁ በካህናቱ ላይ ተጨማሪ ኃላፊነትን ይጥልባቸዋል። የማያምን ህብረተሰብ ያማኞችን ህይወት በማየት ብቻ ነው ስለ ቤተ ክርስቲያን ማንነት ግንዛቤ ሊኖረው የሚችለው። የማያምኑ ሰዎች ምን ያህል ዳተኛ ወይም ቸልተኛ እንደሆን በቀላሉ ይረዳሉ። ለክርስትና ወይም ለቤተ ክርስቲያን ያላቸው አመለካከትም በዚያው ልክ ይሆናል። ጌታ ኢየሱስም ወየው ለዓለም ስለማሰናከያ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በርሱ ጠንቅ ማሰናከያ ለሚመጣበት ለዚያ ሰው ወዮለት አለ። ማቴዎስ ምዕራፍ 18 ቁጥር 7ን ይመለከቷል። የማቴዎስ ወንጌል ምዕራፍ 18 ቁጥር 7ን ልብ ይሏል። ከህዝቡ ለሚመጡ መስዋዕቶች መደረግ ስላለበት ጥንቃቄ። አሁን ደግሞ አለፍ ብላችሁ ኦሪት ዘሌዋውያን ምዕራፍ 22 ከቁጥር 17 እስከ 20 ያለውን በኋላ ተመልከቱ። ኦሪት ዘሌዋውያን ምዕራፍ 22 ከቁጥር 17 እስከ 20 ያለውን ተመልከቱ። ይህ ክፍል የሚናገረው ወገኖቼ መስዋዕት ሲያቀርቡ ህዝቡ ሊከተሉት ስለሚገባ ደንብ ወይም ሥርዓት ነው። ይህን ደንብ ወይም ሥርዓት ማስፈጸም ያለባቸው ካህናቱ ናቸው። ህጎቹ ህዝቡን ይመለከታሉ፣ ማስፈጸሙ ደግሞ ካህናቱን ይመለከታል። መስዋዕቱ የሚያመላክተው ክርስቶስን ስለሆነ ነውር ወይም ነቀፋ ሊኖርበት አይገባም። ከዚህ ዝቅ ብሎ ከተገኘ ግን የክርስቶስን ስብዕናና የቅዱሱ እግዚአብሔርን ትእዛዝ የሚያቃልል ይሆናል። በመቀጠል ደግሞ ከቁጥር 21 እስከ 28 ያለውን በኋላ ተመልከቱት። ኦሪት ዘሌዋውያን ምዕራፍ 22 ከቁጥር 21 እስከ 28 ያለውን ተመልከቱ። ወገኖቼ አካለ ጎዶሎ፣ አንካሳ ወይም ሌላ ጉድለት ያለበት እንስሳ በዚህ ክፍል መሰረት በፍጹም ለመስዋዕት መቅረብ የለበትም። ማንም ለሀገሩ እንግዳ የሆነ ሰው መስዋዕት አያቀርብም። ለመስዋዕት የሚቀርበው እንስሳ ቢያንስ የሰባት ቀን ዕድሜ ሊኖረው ይገባል። ሰባት ፍጽምናን ያመለክታል። የፍጽምና ሕይወት ሊኖረው ይገባል። ነውር ወይም ጉድለት ያለበትን እንስሳ በማቅረባቸው እስራኤላውያን እግዚአብሔርን በድለዋል። ነቢያትም ይህን በደል ሲያጋልጡና ሲያወግዙ ኖረዋል። ለዚህ ምሳሌ የሚሆነንን ሐሳብ ከትንቢተ ሚልክያስ ምዕራፍ 1 ከቁጥር 6 እስከ 14 ባለው ስፍራ እንመለከታለን። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 6 እስከ 14 ያለውን ተመልከቱ። አሁን ደግሞ አለፍ ብለን ቁጥር 29 እና 30 እንመልከት። የምስጋናንም መስዋዕት ለእግዚአብሔር ስትሰዉ እንዲሰምርላችሁ ሰውለት፣ በዚያው ቀን ይበላል፣ ከርሱ እስከ ነገ ምንም አትተው፣ እኔ እግዚአብሔር ነኝ ይላል። መስዋዕቱ በፈቃደኝነት ላይ የተመሰረተ መስዋዕት መሆን አለበት። ይህ አይነቱ መስዋዕት ሰዎችን በማፍቀሩ ልጁን የሰጠውን እግዚአብሔር አብን በፊቱም ስላለው ደስታ ዕብራውያን 12:2 ተመልከቱ፣ ራሱን የሰጠውን ልጁ ኢየሱስ ክርስቶስን ይወክላል። መስዋዕቱ በዚያው በቀረበበት ዕለት መበላት አለበት። ለዝንጉነትና ዝርክርክነት እድል መሰጠት አይኖርበትም። ከቁጥር 31 እስከ 33 ያለውን ደግሞ እናንተ በኋላ ተመልከቱ። በዚህ ክፍል መሰረት የእስራኤል ልጆች የእግዚአብሔር ምስክር ሊሆኑ ይገባል። ይሁን እንጂ እኔና እናንተ እንደ ተጠራ ነው እስከ ምድር ዳርቻ ድረስ ምስክሮች እንዲሆኑ አልተጠሩም። እንደ ሕዝብ እግዚአብሔርን ማገልገል ነበረባቸው። ይህን ሲያደርጉ ዓለም በሙሉ ወደ ኢየሩሳሌም ይመጣል። በእያንዳንዱ አምልኮ የእግዚአብሔር ስም ይታወቃል። ለመታዘዝ የሚያነሳሷቸው ነጥቦች ምንድናቸው ትሉ ይሆናል። አንድ ሰው የሚከተሉትን አምስት ነጥቦች አቅርቧል። አንደኛ፣ እኔ አምላካችሁ ነኝ። እኔ አምላካችሁ ነኝ። ሁለተኛ፣ በእስራኤል ልጆች መካከል እቀደሳለሁ። በእስራኤል ልጆች መካከል እቀደሳለሁ። ሦስተኛ፣ እኔ የምቀድሳችሁ እግዚአብሔር ነኝ። እኔ የምቀድሳችሁ እግዚአብሔር ነኝ። አራተኛው ነጥብ ደግሞ ከግብጽ ምድር ያወጣኋችሁ አምላካችሁ እግዚአብሔር ነኝ የሚል ይሆናል። ከግብጽ ምድር ያወጣኋችሁ አምላካችሁ እግዚአብሔር ነኝ የሚል ይሆናል። አምስተኛውና የመጨረሻው ደግሞ እኔ እግዚአብሔር ነኝ የሚሉት ለመታዘዝ የሚያነሳሷቸው ነጥቦች ናቸው። አስተዋላችሁ? እነዚህ አምስቱ ነጥቦች ለእስራኤል ልጆች መታዘዝ የሚያነሳሷቸው ነጥቦች ናቸው። እኔ የምቀድሳችሁ እግዚአብሔር ነኝ። አማኞች ነጻ ናቸው ወገኖች። ይሁን እንጂ ይህ ነጻነታቸው ኃጢአትን ለማድረግ ፈቃድ ተሰጥቷቸዋል ማለት አይደለም። በአምልኳችን ሁሉ የእግዚአብሔር ቅድስናና ጽድቅ መንጸባረቅ አለበት። ከግብጽ ምድር ያወጣችሁ አምላካችሁ እግዚአብሔር ነኝ። ያዳነን እግዚአብሔር ነው። እግዚአብሔር በጸጋው አዳነን። ያዳነን እንደ ሥራችን ወይም በሥራችን መጠን አይደለም። እንደዚያ ከሆነ ከጸጋ መሆኑ ቀርቷል ማለት ነው። ጸጋ ከኛ ምንም የሚጠይቀው ክፍያ የለም። አድማጮቼ እስቲ አንድ ጥያቄ እንዳቀርብ ይፈቀድልኝ። ለመሆኑ ጌታን ትወዱታላችሁ? ልታገለግሉትስ ትፈልጋላችሁ? አንዲት ሚስት ለባሏን ክብካቤ የምታደርግለት ግዴታዋ ስለሆነ አይደለም፣ ባሏን ስለምትወደው ብቻ ነው ያንን የምታደርግለት። እውነተኛ ክርስቲያን እግዚአብሔርን የሚያገለግለውም ስለሚወደው ነው። እኔ የምቀድሳችሁ እግዚአብሔር ነኝ፣ ከግብጽ ምድር ያወጣችሁ አምላካችሁ እንደሆነ ነው ይላል የሰራዊት ጌታ። ወዳጄ ሆይ እግዚአብሔር አምላክህ ነውን? እርሱ አምላክህ ከሆነ እርሱን ትወክላለህ ማለት ነው። በዙሪያ ያሉ ሰዎች ሕይወትህን ያነቡታል። የምትናገረው ወይም የምታደርገው ይነበባል፣ ማንነትህንም ያመለክታል። አድማጬ ሆይ ዛሬ ሰዎች ከሕይወትህ ምን እያነበቡ ይሆን?
በጌታ የተወደድከው ወንድማችን መምህር ዘነበ አይላ ከቡርጂሶ የማ የጻፍክልን ደብዳቤ ደርሶናል። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን። እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ስለ ጻፍክልን ደብዳቤ፣ ስለ ጥያቄዎች እጅግ አድርገን እናመሰግናለን። በርግጥ እግዚአብሔር አምላካችን በዚህ በመጽሐፍ ቅዱስ ትምህርት በራዲዮ የብዙ ሰዎችን ሕይወት እየቀየረ ያሳደገ እግዚአብሔርም ደግሞ ቤት ድረስ እያገለገላቸው እንዳለ ከደብዳቤዎቻችሁ سنመለከት እግዚአብሔርን በእውነት እጅግ አድርገን እናመሰግናለን። አንተም ባለህበት በዚያ በገጠር ስፍራ እግዚአብሔር አምላክ ቃሉን ልኮ የቱን ያክል አንተን በማገልገል ላይ እንዳለ ከደብዳቤ سنመለከት በእውነት ተባርከናል። ወደፊትም ደግሞ እግዚአብሔር የበለጠ እንደሚባርክ መንፈሳዊ ሕይወትንም ደግሞ እንደሚያሳድግ እኛ እናምናለን። አዎ መምህር ዘነበ የመጽሐፍ ቅዱስ ትምህርት በራዲዮን በየቀኑ ብትከታተል፣ አንዳንድ ነጥቦችን ደግሞ ጻፍ ጻፍ ብታደርግና ብታነባቸው በእውነት ብዙ መረዳትን ታገኛለህ ያለ ጥርጥር። ጌታ መንፈስ ቅዱስ አስተማሪው ደግሞ የበለጠ እንድትረዳ የበለጠም ደግሞ በመንፈሳዊ ሕይወት እንድትጎለብትና ፍሬ እንድታፈራ ያደርጋልና ዘወትር ወደዚህ ወደ ራዲዮ ትምህርት ከመቅረብህ በፊት ጸሎት መጸለይን አትርሳ። እግዚአብሔር ሆይ ዛሬ ምን ትናገረኛለህ? ጌታ ሆይ ዛሬ ምን ታስተምረኛለህ? የሚሎን ሐሳብ ይዘ በተሰበረ በተንቀጠቀጠ ልብ ወደ እግዚአብሔር ማዕድ ቅረብ። እግዚአብሔር ደግሞ ድንቅን ነገር ያሳያልና። ለጥያቄዎች በአድራሻ በፖስታ ቤት በኩል መልሱ ይላክልሃልና ተጠባበቅ። እግዚአብሔር ባለህበት ስፍራ ደግሞ መረዳቱን ማስተዋሉን ያብዛል ይጨምርልህ። ሰላም።